በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ባለፈው ምን ላይ ነው የቆመው? ምድባክ ያበጥን ተነጋ ምን ላይ ነው የቆመው? በልጆቼ ላይ እንዳትፈትን አለ። በልጆቼ ላይ ባል እንዳታገባባቸው ብሎ ያዕቆብን አስማለው ብለህ አባት እኔ እንደበደልኩት እንደው በኔ ልጆቼን እንዳይበድልብኝ ብሎ። ወላጆች ክፉ ብትሆኑ ለልጆቻችሁ ቆስ ነው። ፈቅዳችሁ ካጋባችሁ በኋላ እጅ መሰብሰብ፣ ምላስ መሰብሰብ። አሁን ይኸው አይደለም የወልደ ዮሐንስ ቤተሰቦች የማይፈቅዱ ከሆነ ፍቅርተ ማርያምን መጀመሪያ ቅሬታቸውን ካለ ማቅረብ አይደለም። የፍቅርተ ማርያም ቤተሰብ ቅሬታ ካለ ወልደ ዮሐንስ ላይ መጀመሪያ ምን ማቅረብ? ቅሬታውን ማቅረብ። ይሄ ችግር አለ ከተጋቡ በኋላ ምላስን መሰብሰብ፣ እጅም መሰብሰብ። በእነሱ ትዳር በእነሱ ህይወት ገብቶ እንዲህ ነው ራሳቸውን ችለው እንዲቆሙ ተዋቸው። ሽሮ የለሽም በርበሬ የለሽም እያለን ሁሉ ማቅበጥ ተገቢ አይደለም። በቃ ሰንፋኗ የምትቀረው ተወት። ራቡንም ትልመደው አይደለም፣ ችግሩንም ትልመደው። አዎ እውነት እኔ እኮ ስሙ መሳቀረ እውነቱን ነው መነግራል። ሁሌ እናት አብሮ ይኖራል? ሁሌ አባት አብሮ አይኖርም? ሁሌ እህት ወንድም አብሮ አይኖርም? ራስን ችሎ መቆም ነው በዚህ ምድር ላይ ትልቁ ነገር፣ አስቸጋሪው ነገር ራስን ችሎ ለመቆም። ወልደ ዮሐንስም ይክሳ ይጥቆር ምን ይበል እንደ ይሄ ልጄ ካገባ ከሳ ካገባ ጠቆረ አይባል። ስላገባ ማድለኛ ነው የሚወዳትና ያገባው አይደለም። ካገባ እንዲሆነ ማለት ከተጀመረ ምን አላት እቺ ንግግር? ጦስታ ነው ጦስታ ነው። የሴት ቤተሰብ ቢሆን እንዴ ካገባ ነው ያማረበት ማለት የለባችሁ። ወልደ ዮሐንስ ከዚህ በኋላ ከፍቅርተ ማርያም ጋር ፍቅርተ ማርያም ከወልደ ዮሐንስ ጉዳያቸው የነሱ አለቀ። እናንተም የትዳራችሁ ምስጢር የትዳር ምስጢር ነው፣ ቅርጫ አይወጣም። የትዳር ምስጢር ራስ ጋር ነው። አለፈ ከተባለ የሰው ምክር ከተፈለገ የንስሐ አባት ጋር፣ ከዛ ውጭ ራስና እግዚአብሔር ጋር ነው። በቃ አለቀ። ወጥቶ እንዲህ ነው ጓደኛዬ ናት አባቴ ነው እናቴ ናት እንዲህ ብላችሁ ካወጣችሁ ነገ መዘዝ ነው። ለሁላችሁ ነው ማስጠንቀቂያ። ላባ ብልህ አባት ስለነበረ ልጆቹ እንዳይበደሉበት ነው ያዕቆብን ያስማለው። እሱ ሲገፋው ስለኖረ ሲያሰቃየው ስለኖረ እንዳያሰቃየው ልጆቹን እንዳያሰቃይበት እንዳይበቀልበት ነው ያስማለው። ከዚያ በኋላ ተማምለው ተለያዩ። ወደ ኤሳው ሄደ፣ በጣም እየተጨነቀ ወደ ወንድሙ ወደ ኤሳው ሄደ። ወንድሙ ኤሳውን እንደጠበቀው ሳይሆን ከጠበቀው ውጭ ሆኗል። እሱ የጠበቀው እኔንም ሰራዊቴንም ልጆቼንም ይገድላል ብሎ ነበር። ነገር ግን የወንድሙ ቁጣ በርዶ፣ አያችሁ ገለል ማለት አንዳንድ ጊዜ ጠቅሞ። ባልና ሚስት ሲጣሉ አንዱ ገለል ወደ ጓዳ ወደ ውጭ አለ። ወደ ውጭ ወደ የት ነው? ወደ ጓዳ። ድሮ ሴቶች የራሳችሁ ግዛት ነበራችሁ ማጀት። ዛሬ ግዛት አታችሁ ነው ለነገሩ ወደ ውጭ የምትወጡት። ይገባል። አዎ ግዛታቸው እስቲ አሁን ለራሳችሁ ወስኑ። መወሰን ትችላላችሁ። ባልና ሚስቶች እንደ ተክለ ማርያም አሉ። ባልና አሁን መኝታ ቤት በሉና የሚስቴ ግዛት ነው። ምን ብታጠፋ እዛ ከገባች አልነካትም። ግን እስቲ ይህንን እንሞክር ይቻላል? ባሎች ንገሩኝ፣ ተክለ ማርያም ፈቃደኛ ነህ አንድ ግዛት ለመስጠት? ብታጠፋም እዛች ከገባች። በድሮ እናቶቻችን ያጠፋሉ አይደል? ማያጠፋ የለ ያጠፉና፣ ግን ባለ እቺ ብሎ ዱላ ብድግ ሲያደርግ ሄዶ ማጀት ጥልቅ ይላል። የፈለገ ቢሆን ማጀት ውስጥ አይገባ። ከማጀት ጎትቶ መታ ማለት እሱ በቃ ህብረተሰቡ ሁሉ እንደ ሰው አይቆጥረውም። ከዛ በኋላ ከማጀት አውጥቶ መታኝ ካለች እንዴ ልትፈታው ሁሉ ትችላለች። ቤተሰቦቿ እንዴ ከዚህ ጋር ማትኖር ይሄ ምን ነጥቀው ነው የሚሄዱ? አለቀ። ይሄን ያህል አያችሁ። ያቺ እነሱ ምንድና የመማፀኛ ከተማ አያችሁ፣ የመማፀኛ ከተማ። በእስራኤል አልነበረ? ተሳስቶ ነፍስ የገደለ ይሮጥና ምንድነው የሚያደርጉት? የሞተባቸው እኮ ያሳድዱታል። እሱ ግን ሮጦ ሄዶ እዛ መማፀኛ ከተማ ከገባ አንድ ሰው አይነካው በቃ ይሄ እግዚአብሔር ያችን ግዛት የመማፀኛ ከተማ ብሎ አስቀምጧል እዛ ይገባል ከዛ በኋላ ሊቀ ካህናቱ እስኪሞት ይጠብቃል ልክ ሊቀ ካህናቱ ሲሞት ነፃ ነው ይወጣል ያ ሰው ነፃነቱን የሚያገኘው በሊቀ ካህኑ ሞት ነው ወደፊት ተረጉምላችኋለሁ ትልቅ ምስጢር አለ ከመማፀኛ ከዛሽ ከተማ የሚወጣው በሊቀ ካህናቱ ሞት ሊቀ ካህናቱ ካልሞተ 20 ይሁን 30 ማመት ግን እዛው ነው የሚቀመጠው ከዛ ወጥቶ ከተገኘ እነዛ ባለደሞች የመግደል መብት አላቸው እዛው ውስጥ ከሆነ ግን ማንም አይነካው ንጉስ ለምን አይሆንም አስወጥቶ መግደል አይችል በእኛም እኮ ነበር አረን አንድ ሰው ይገድላል በገጠር ከዛ በኋላ ሮጦ መጥቶ ቤተክርስቲያን ደወሉን ይይዛል ደወሉን ይመታና የደወሉን ገመድ ይይዛል አይለቅም የደወሉን ገመድ የሟች ቤተሰቦች መጥተው ደወሉ ቤት በር ላይ ቆመው ይፎክራሉ ያቀራራሉ መሳሪያ ያቀባብላሉ እንዴት አርገው ግን አይተኩሽ አቤት የነበረ እኮ ስርዓት ዛሬ ለምን ቤተ መቅደስ አይገባ አይደል ድሮ ግን ያቺን ደወል መጥቶ ያቺን ገመድ ከያዘ አይነኩት ደወሉ ያለ ሰዓቱ መመታቱ ካህናቱን ይቀሰቅሳል ካህናቱ ሮጠው ይደርሳሉ ምንድነው ይላሉ ነፍስ ወድቆብኛል ይላል ምንድነው ምክንያቱ ይጠይቃሉ እንዲ ነው በሉ እናንተ እሱ ነፍስ ገድሏል እናንተ ድጋሚ ነፍስ ታጠፋላችሁ ድንገት የተፈጠረ ከሆነ እርቅ ካሳ ክፈል ይባላል ምን ይላል እርቅ ያወርዳል ሆን ብሎ ያደረገ ከሆነ ለሚገባው ዳኛ ወስዶ ይሰጣል አለቀ ትክክለኛው ፍርድ እንዲያገኝ ከዛው እጭ ግን ደሙን ማፍሰስ አይችል አያችሁ ማህበረሰቡ ከቤተክርስቲያን ተማረና እንደገና ቤቱ አምጥቶ ደግሞ ለሴቶቹ ምናቸውን ሰጠ ማጀትን ሰጠ ማጀት ውስጥ ከገባች የለም በቃ እሷ ደግሞ እዛ ሆና ደቅ ብላ ያየች ጠላል አንጣ ቆሎል አንጣ ያለች ትማጸናለች መማጸኛ ከተማ ያልኳችሁ ነሽ ያለች ታግባባውና ቀስላ ተቀርባለች አይነካት ማታ ቁጣውም ያልፋል አይደለም ያልፋል ያዕቆብም እንዲሁ ነው አያችሁ ያዕቆብን እናቱ ገለል በል አይደል ያለችው ወደ ወንድሜ ሂድ አለችው ገለል ሲል የኤሳው ቁጣ በነዛ 20 አመታት ውስጥ ምን ሆነ በረደና ይገድለኛል ወ ተጫንቆ ህዝቡን የነበሩትን ቤተሰቡን ከፋፍሎ ነበር የሚያጣው ነገር ግን ገና ከሩቅ ሲያዩ ኤሳው እንደው ወደሱ ሮጠ ያዕቆብ ግን ከጭንቀቱ የተነሳ 7 ጊዜ ሰገደ ነው እኮ የሚለው ወንድሙ ጋር አስኪደር 7 ጊዜ ሰገደ እንግዲህ የእግዚአብሔር ሰው ነው የተባለው ከእግዚአብሔር ጋር ታግለህ አሸንፋል ይሄ ደግሞ ለዚህ የእግዚአብሔርን ህግ ለማይጠብቅ ሰው አላለም የእግዚአብሔር ሰዎች በዚህ ነው የሚታወቁት ትሁታን ናቸው ትህትናቸው ለጻድቃን ብቻ አይደለም ለሃጣንም ለክርስቲያን ብቻ አይደለም ለአህዛቡም ቢሆን ምንድናቸው ትሁታናቸው ለትልቁ ብቻ አይደለም ለትንሹ ትሁታናቸው እኛ አሁን ለክርስቲያኑ ወይ ለሚበልጡን ወይ ለጳጳሳቱ ለካህናቱ ትሁታን ልንሆን እንችላለን ለነሚጤውስ ለታክሲ ረዳቱስ ለአናጢውስ ለግንበኛውስ ትሁታን ንገሩ ትሁታን ነን ለአህዛቡ ለመናፍቃኑ ትሁታን ነን ወይ ትቢታችን እኮ አያቀርባችሁ ቢያረቃችሁ 7 ጊዜ ሰገደለት ከዚያ በኋላ እጅ መንሻ ደግሞ ልኮ ነበር በ3 ረድፍ በጎች ፍየሎች ከብቶች ግመሎች እጅ መንሻ ልኮ ነበር ከዛ ይሄ ሁሉ ምንድነው ለኔ የሰጠኝ አለው አቅፎ ከሳመው በኋላ ኤሳው ምንድነው ይሄን ሁሉ የሰጠኝ እኔ እኮ በጣም ብዙ አለኝ ይሄንን አልወስድም ራስ ወሰዳል በፊት በመስሎ ወጥ እንዳልተጣሉ አይደል በፊት እኔ ልንጠቅ እንዳልተባባሉ አሁን ግን እኔ ያለኝ ይበቃኛል ወሰድ ይሄን ካንተ ምንም ነገር አልወስድም አለው አይ ይሄማ አይሆንም የእግዚአብሔርን መልአክ እንደሚያይ ፊትህን አይቻለሁ ለኔ ይሄን ማድረግህ ብቻ በቂ ነው ያዕቆብ ደግሞ ንግግር ተመልከተ እንደው ቃላቸው ሁሉ እኮ ያለበት መንፈስ እኮ ማዓዛው እንዴት እንደሚማርክ ታላላችሁ አነጋገራችሁ እኛ ለህቶቻችን ለወንድሞቻችን እንዲህ አይነት መልካም ቃል አለ መልካም ምላስ አለ አንዳንድ ቤት ውስጥ እኮ እህትማማቾች ወንድማማ የጦርነት አውድማ ነው ይነሱ አይደል ስድድቡ መወጋገዙ መረጋገሙ መላቀሱ በጣም የኔ ይቅርብኝ የሚል ስለሌለ አይደል የኔ ይቅርብኝ ስለሌለ በኋላ ተሳሳሙ በልተከተለኝ አለው ኤሳው አይ አልችልም በልጆቹና በከብቶቹ በሚያጠውት መጠን ነው መራመድ የምችለው አንተ ሂድ አለው ከኤሳው ጋር ሰላም ወረደ። እዚህ ድረስ ከነገርኳችሁ ይበቃችኋል። ከዛ በኋላ ይስሐቅ እድሜው 180 ያደረሰ ሽምግልናን ጠግቦ ወደ ወገኖቹ ተከማቸ ይላል። እቺን ወደ ወገኖቹ ተከማችን አብርሃም ላይ ተርጉም ይላችኋል አይደል? ወገንህን ካሁኑ ለይ ይላል። ካሁኑ ምረጥ ወደ ማን እንደምትሄድ። ወገኖች ሊሆኑ የሚችለው እዚህ በመድር በመትሰራው ስራ እና አብርሃም ወይም ደግሞ የጻድቃን ስማቸውን በመድረስ ስለማይዘከር መከለኝ የኃጢአተኞችን ስም መቁጠር አልችልም። ስማቸው ሁሉ ይጠፋል የኃጢአተኞች። የጻድቃን ስም ግን ለዘላለም ይኖራል። እና አብርሃም የዛሬ 4000 ዓመት በፊት የነበሩ ናቸው። እስካሁን ግን ስማቸው ይዘከራል። ወደ ወገኖቹ ተከማቸ። ልጆቹ ኤሳውና ያዕቆብ ቀበሩት ይላል። መታደል ነው መቼም ለታደለ ሰው በልጆቹ መቀበር መታደል ነው አይደል? እሱ ልጆቹን ከሚቀብር በልጆቹ መቀበር ትልቅ ጸጋ አይደል? ስለዚህ ወደ እግዚአብሔር ስለ ልጆቻችን እድሜም መለመን አለብን። ብዙ የምንጸልየው ነገር አለን ስለ ልጆቻችን። በጣም ብዙ የምንጸልየው በጣም ብዙ አጥብቀን የምንጸልይበት ጉዳይ ነው። ከዚህ በኋላ ዮሴፍን ነው እንዳገኘ። ዮሴፍ የማን ልጅ ነው? ያዕቆብና የማን? የራሄል። ደግሞ በብዙ ተማጽኖ በብዙ ለቅሶ ያገኘችው ልጅ ነው። እግዚአብሔር ራራና ማህፀኗን ከፈተላት። ከዛ በኋላ ዮሴፍን ወለደች። በጣም ተደሰተች። ይጨምርልኝ ስትል ዮሴፍ አለ እኛ በዙብን ነው አይደል? እሷ ግን ምን አለች? እግዚአብሔር ይጨምርልኝ ስትል ዮሴፍ አለችው ስሙ። ከዛ መጨረሻ ደግሞ የመከራዬ ልጅ ወይም የጭንቀቴ ልጅ አለችውን ብንያምን ወለደች። ቤኒኦኒ አለችው እሷ ስትሞት። እሷ ስትሞት ነው እሱ የተወለደው። ስለዚህ በዛ ጭንቋ ውስጥ በመከራዋ ውስጥ ስለሆነ የተወለደው የመከራዬ የጭንቄ ልጅ ስትለው ቤኒኦኒ አለችው። እሱ ግን አይ ቤኒኦኒ ሳይሆን ብንያም ነው ብሎ አባቱ ብንያም ብሎ ስም አወጣለት። ይገርማል። ልጅ ሲወለድ ነው እሷ የሞተችው አይደለም? እግዚአብሔር ህይወትና ሞት እንዴት ጎን ለጎን እንደሚሄዱ አሳየን። ምን ያህል የተቀራረቡ እንደሆኑ ለአንዱ ህይወት ሲሰጥ የአንዱን ህይወት ወስዶ ምን ያህል የተቀራረበ እንደሆነ ነው ያሳየን። እኔና እናንተም በዚህ ውስጥ ነው የምናልፈው። ዮሴፍ አደገ። ዮሴፍ በአባቱ ዘንድ እጅግ የሚወደድ ልጅ ነበረ። የሚወደድበትን ምክንያት መጽሐፍ ቅዱስ ይጠቅሰዋል። አንደኛ ይህችን ቃል ያዙ፣ ዮሴፍ በአባቱ በጣም ይወደድ ነበረ። ሁለተኛ የተወደደበት ምክንያት ምንድን ነው? የልያ የባላና የዘለፋ ልጆች ከብቶች ሲጠብቁ የሚሰሩትን ክፉ ስራ፣ ከስነ ምግባር ውጪ የሆነ ስራ ለአባቱ አምጥቶ ይነግረው ነበር። እንዲህ አደረጉ፣ ሰው አስቀየሙ፣ ከመንጋው እንዲሰብረው በሉ፣ እንዲህ አደረጉ እያለ አምጥቶ ለአባቱ ትክክለኛውን እውነተኛውን መረጃ ይሰጠው ነበር። አባቱ ደግሞ ልጆቹን ይሰበስብና ለምን እንዴት አደርጋላችሁ እያለ ይመክራቸው። ያው ብዙም ባይሰሙትም ክፋታቸው ብዙ ባይለቃቸውም ይመክራቸው ነበር። አንዳንድ ጊዜ ይሄንን እናስባለን። እኔ ደግ እናቱ ደግ ወይም ደግሞ እኔ ደግ አባቱ ደግ ይሄ ልጅ ከየት ወጣ እንላለን አይደል? ብለን አናውቅ። ያው ለራስ ቆርሱ ስለሆነ ነው እንጂ የኛ ደግነት ጥያቄ ምልክት ውስጥ እንዳለ ሆኖ፣ ያዕቆብ ደግነት ግን የታወቀ ነው፣ መጽሐፍ የተጻፈ ነው አይደል? ግን ያዕቆብ እንዲህ አይነት ደግሞ አስቸጋሪ ልጆች ወልዷል። እንደ ሮቤል አይነት የአባቱ ሚስት ጋር የሚደርስ ሮቤል እኮ የአባቱ ሚስት ጋር እንደ የደረሰው እስራኤል ሰማ ይላል። ሮቤል እኮ የበኩር ልጁ ነው። ግን የአባቱ ቁባት ጋር መግባቱን ሲሰማ ከዛ በኋላ አልደረሰባትም። በቃ ወደዛ ሴት አልቀረበም። ያ በኩር የነበረው ሮቤል በብኩርናው የኢየሱስ ክርስቶስ የዘር ሐረግ መሆን ይችል ነበር። ነገር ግን ይሄንን ክፉ ኃጢአት ወደ አባቱ ቁባት ስለገባ፣ ወደ አባቱ ቁባት የሚገባ ሰው የአባቱን ሀፍረት እንደመግለጥ ነው። ስለዚህ እግዚአብሔር ብኩርናውን ከሱ ወሰደና ለይሁዳ ሰጠ። የምንሰራት አንዲት ኃጢአት እንደ ተራ ነገር አሁን ያቺ ዝሙት ብናስባት የደቂቃዎች ጉዳይ ናት አይደል? ያስነጠቀችውን በረከት ግን ተመልከቱ። አንዳንድ ጊዜ በኃጢአታችን የተነሳ የምንከፍለው ዋጋ ለምን ጥቅም ነው ይህን ኃጢአት የሰራሁት እስክንል ያደርሰናል። በዚህም በምድር ለምንሰራው ኃጢአት የሚጠብቀን እኮ ገሃነም ነው አይደል? ብዙ ሰዎች ይላሉ፣ እነዚህ እንፈላሰፋለን የሚሉ ሰዎች መጀመሪያውኑ ጥፋቱና ቅጣቱ ፕሮፖርሽናል አይደለም የሚላው ተመጣጣኝ አይደለም። የምንሰራው ኃጢያትና የሚፈረድብን ፍርድ ተመጣጣኝ አይደለም። ስለዚህ እግዚአብሔር እንዲህ አይነት ኢፍትሃዊ አምላክ ስላልሆነ እንዲህ አይነት ነገር አይሰራብንም ይላል። ነገሮችን ከራስ አንጻር ከመዘንከው ከምትበድለው ሰው አንጻር ከመዘንከው ደግሞ ያ ሰው ድል ቢሰጠው ከገሃነም የበለጠ ያዘጋጅልሃል። ተረድታችሁኝ? የሁለት አመትና የሶስት አመት ህፃን ልጁን የደፈርክበት አባት አንተን ለመቅጣት ድሉ ቢሰጠው ምንም ያረግ ይመስላል? ገሃነም ይበቃዋል ብሎ የሚያስብ ይመስላል? ያቺ ህፃን ከተሰቃየችው ስቃይ አንጻር ለዛች ህፃን ከንጽህናዋና ከስቃይ አንጻር ድሉ ቢሰጣ አይ ገሃነም ይበዛበታል ምትል ይመስላል? እኛ ስንሰራው አይታወቀም። ለምን በድላቸው ሰዎች ግን ሲያንሰል ይሄንን የሚናገሩ ሰዎች ለመሆኑ እኛ ላለን ለእግዚአብሔር መገዛትና እኛ ካለን ለእግዚአብሔር ካለን ፍቅር አንጻር የክርስቶስ ህይወት ለኛ ፕሮፖርሽናል ዋጋ ንገሩኛ። ታዲያ ለምን ይሄኛው እዚህኛው ላይ ለኔ የማይገባ ዋጋ ተከፍሎኛል ብለን ለምን አናስብም? ገሃነምን ከምናስብ እዚህ ላይ የማይገባ ዋጋ ስለተከፈለልኝ ለኔ እኔ ልቀበለው ከምችለው በላይ የሆነ ዋጋ የክርስቶስ ደም ስለተከፈለልኝ እንደሱ ፈቃድ መኖር አለብኝ ብለን ስንቶቻችን ይሄንን እናስባለን እንዴ? ፍቅሩን መመዘን የማይችል ሰው ቅጣቱን ይመዝን አይገርምም? ፍቅሩን መመዘን የሚችሉ ሰዎች ግን ቅጣቱን አይመዝኑ። ሮቤል በዛሽ ስተቱ ነው ብኩርናውን ያጣው። የክርስቶስ አባት የክርስቶስ አያት እንዳይሆን እድሉን አጣው። ለይሁዳ ተሰጠ። በዚህ የተነሳ ወንድሞቹ ጠሉት ይላል። ሁለተኛ ነገር ዮሴፍ አባቱ በጣም ይወደው ስለነበረ ብዙ ህብረ ቀለም ያላት በህብረ ቀለማት ያሸበረቀች ቀሚስ አለበሰው ይላል። በዚህም አባትየው ከነሱ ይልቅ እንደሚወደው ስላዩ በዚህም ጠምደው ያሉ። ሶስተኛ ዮሴፍ ህልም አየ። ህልሙን ደግሞ የዋህ ስለሆነ ለወንድሞቹ ነገራቸው። ትልቅ ስህተት የምትሰሩት ነገ የምትነግሱባቸውን ሰዎች ልነግስብህ ነው ብላችሁ ዛሬ ከነገራችኋቸው አልሰማችሁም? ወይም ነገ አለቃ የምትሆኑባቸውን ሰዎች አለቃ ልሆን ነው እኮ ነገ ካላችሁት አደጋ ውስጥ ናቸው። በዚህ በዚህም ሰርፕራይዝ ልመዱ፣ ድንገት አለቃ ሆኗቸው ወይም ድንገት ንገፉባቸው። ከወዲሁ ከነገራችኋቸው በእርግጠኝነት እዛቸውን በላይ ላደርሱም ትችላለ። ምናልባት ራቆታቸውን በዚህ መንገድ ሲዞሩ የምትታዩት አንዱ ልትሆኑ ትችላላችሁ። መሰብሰብ ምስጢር መያዝ ልመዱ። የምናገረው ግልጽ ነው። ምስጢር መያዝ ልመዱ። የኔታ አንድ ጊዜ የሆነ ነገር አጫውተውን ያ ሰው ከተጫወት ነው መካከል ያን ወስዶ እንደው ለሰው አውርቷል እና እንዲያውርቼ ብሎ ሲናገር ሰሙት። አንተ ወድህን ቢረግጡህ ምን ልታወራ ነበር? ሳትጠየቅ ሳትነካ ይሄን ያህል የተነፈስ ወድህን ቢረግጡህ ምን ያህል ልታወራ ነው? አረሳት ልጅ እንደነገራችሁ መቼም አባቶች ሲናገሩ ጥሩ ነው አይደል? ዱልዱም አይገርዝም። ሁሌም እንደምላችሁ ዱልዱም አይገርዝም። የሚገርዘው ምንድን ነው? ስለት ነው። ቃልም ስለት ሲኖረው ነው የሚገርዘው። ዱልዱም ከሆነ እንደውም ስቃይ ነው የያዘው እየገዘገዘ። ስለቱ ግን ጧ አርጎ ይጥላል። በቃ ሸለፈት አለ። ብዙ ምንገረዘው ነው አይደል? ብዙዎች የሚጨነቁት ለሱ አይደለም። እኔ አንዳንድ ጊዜ አስባለሁ ብዙ እህቶች ውበታቸውን ለመጠበቅ ብለው ቅንድባቸውን ይቀነድባሉ አይደል? ውሳጣዊ ውበታቸው እንዲጎላ ምላሳቸውን መቀንደብ ይችሉ ምን ያህል ጥሩ ነው። ምን ነው አይቻልም ነው አስቸጋሪ ግን እንደ ማስተካከል እሱን ነበር። ከዚህ ከዛ ሸራርፎ ማስተካከል እሱ። ይሄኛው ምንም አይጠቅምም። ተቀነደው አልተቀነደው ምን ለውጥ ያመጣል? የሚጨምረው ነገር አለ ኃይለ ማለት አይተጣቀም አለ መልሶ ያድጋል እንደገና ያው ነው ስራ አለ እውነቱን ግን ምን ገርዘውና ማን ገርዘውን እንኳን አናውቅ። ምስጢር መጠበቅ ያቺ ህልም የተነገረችው ለማን ነው? ለዮሴፍ አይደለ? ለዮሴፍ ነው እግዚአብሔር ያሳየው። ግን እሱ ወጣና ለወንድሞቹ ዛሬ ያየሁትን ህልም ልንገራችሁ አላት። ምን አየህ? በእርሻዎች መካከል የኔና የናንተ ነዶዎች አብረው ነበሩ። የኔ ነዶ ቀጥ ብላ ቆማ የናንተ 11 ነዶዎች ለኔ ነዶ ሲሰግዱ ስትሰግድ አየኋት አላት። ለተናግ ስብነዋ ብለው አሾፉበት። እግዚአብሔር ድጋሚ ሌላ ህልም ወዲያው አሳየ። 11 ከዋክብት ጨረቃና ፀሐይ ሲሰግዱልኝ አየሁ ብሎ ተናገረ። ይሄን ሲናገር ግን አባቱ ያዕቆብ አብሮት ነበር። ስታነቡት መጽሐፉን አባቱ ያዕቆብ ተቆጣው ይላል። እኔና እናትህ ወንድሞቼም ልንሰግድልህ ይሆን ልንገዛልህ ይሆን አለና ተቆጣው። ያዕቆብ የመገዛቱ ነገር አይደለም ያስቆጣው። ምን እየቀባጠረ ወንድሞቹ ይጠሉታል። እንደገና ሌላ ጥላቻ ለመጨመር ነው አይነት ነው አዝማሙ። ተቆጣው ይላል። ሁለተኛ እንደ አይነት ነገር እንዳልሰማባ እግዚአብሔርም የዮሴፍን አለመቋጠር ሲያይ ከዛ በኋላ አላሳየውም ማለት ነው። መጽሐፍ ቅዱስን አንዱ አይደል? እኔና እናንተ እግዚአብሔር የሆነ ህልም እንኳን እንጃ ብዙም አይደል? ብዙም የለም እኛ ግን ሁልጊዜ እስቲ ቡና ፍሉ እንለው ምን ለመናገር ህልማችን በቡና ካልታጀበም ህልሙ አይነገር። ግን ህልም ከሶስት ወገን ይመጣል ይላሉ አበው። ሰይጣን ህልም ሊያሳይ ይችላል። ለሄሮድስ ያሳየው ነበር። መየታችን እዚህ አድራለች እዚህ ውላለች እንዲህ ነች እያለ ያሳየው ነበር። ከሰይጣን ይመጣል፣ ከእግዚአብሔር ይመጣል። እንደ ዮሴፍ እንደ ፈርዖን ያየው ህልም ራሱ ከእግዚአብሔር፣ ናቡከደነጾር ያየው ህልም ከእግዚአብሔር። እንዲህ አይነት ህልም ያሳያል። ሶስተኛ ባህሪያችን ውስጥ ያሉ ሳፍራ፣ ሳውዳ፣ ደንበልቀም የሚባሉ አራቱ ባህሪያት ሲቀያየሩ ንፋሳዊ፣ እሳታዊ፣ ውሃዊና መሬታዊ ባህሪያት ሲቀያየሩ የምናየው ህልም አለ። ለምሳሌ መሬት ስንቆፍር፣ ሰው ሞቶ ስንቀብር፣ እንዲህ ካየን በውስጣችን ያየለው መሬታዊው ጠባይ ነው ማለት ነው። አሁን እኛ ጭንቀታችን ስንቀብረው ካየን አይ በቃ አይተርፍም እንላለን። ወይ ጭቃ ስናቦካ አፈር ስንቆፍር ካየን ሲሳይ አለኝ እንላለን። ይሄ የጀበና ትርጓሜ ነው፣ የእግዚአብሔር ትርጓሜ ነው። ብዙ ጊዜ እንደዚህ ብለን ነው ምንስለው። እንደየ ሁኔታው የተለያየ ነገር እናያለን። ውቅያኖስ ውስጥ ባህር ውስጥ ተጥለን ስናኝ ካየን አይ በቃ እዚህ ሀገር ብዙ አልኖርም ባህር ማዶ ይሻገራል ብለው በፍጹም ደስታ ፓስፖርት የሚያወጡ አሉ። ግን እዚሁ ይሻግታል ያ ፓስፖርት። አለሙ ህልም ወአልቦ ዘረከቡ ነው ያለው ዳዊት። ህልምን አለሙ ያገኙት ነገር ግን የለም። መዝሙረ ዳዊት አንባቸው አታውቁም? ይችል አለሙ ህልም ወአልቦ ዘረከቡ። ህልምን አለሙ ያገኙት ነገር ግን የለም። በጸሎት እንጂ በህልም የሚገኝ ነገር ስለሌለ አሁን ከዚህ በኋላ ዮሴፍን ተቆጣው፣ ዝም አለ ዮሴፍም። ነገር ግን ይቺ ነገር በወንድሞቹ መካከል አልተረሳችም። እነሱ ከብቶች ሊጠብቁ ሲሄዱ አባቱ ስለሚወደው ያስቀረዋል። ለሚስቱ ለራሄል የነበረውን ፍቅር ነው ልጆቹ ላይ የሚገልጥ። አንዳንድ ጊዜ ይሄ ክፉ ጠባይ አባቶች ላይ አለ። ሚስቶቻቸውን ሲጠሉ ልጆቻቸውንም የሚጣሉ አባቶች አሉ፣ የሚጣሉ አሉ። መጀመሪያ ሚስትን መጥላት ስህተት፣ ከዛ በኋላ በእሷ ተገናርጎ ልጆችን መጥላት ስህተት። ሚስቶች ደግሞ ልጆችን ለአባቶቻቸው መጥፊያ ፈንጂ አድርገው የሚያዘጋጁዋል፣ ያጠምዱላቸዋል። ለብዙ አመት እንዲሆን አድርጎ ታይሚንግ ሞልተው የሚፈነዳበትን ጊዜ በ18 ዓመት ሊሆን ይችላል፣ በ20 ዓመት ሊሆን ይችላል። ይሄ አልቃይዳ እንኳን ማያጠምደው አይነት ፈንጂ እሱ በጊዜው ነው አይደል የሚፈነዳው በጥቂት ጊዜ ውስጥ። ነገር ግን ሚስቶች ክርክም አድርገው በደንብ ያዘጋጇቸውና ልክ ልጆቹ በቁመት ከአባታቸው ጋር መስተካከል ምን ሲጀምሩ አባትየው እንዲያማቀው ነገር የለም ማለት ይጀምራል። እንዲወጣ ምን አገባህ የታውቀኛል አንተ ለመሆኑ አባቴ ነህ ማለት ይጀምራል። ይሄ ከኋላ ምን የተደረገ ነገር አለ? የተጠመደ ነው። አያችሁ፣ አሁን ጊዜው ደርሶ ነው እየፈነዳ ያለው። አባት በዚህ ነገር ብስጭት ድብን ይላል። ዋጋ እየተከፈለ ነው። ሁሌም እላቸዋለሁ አይደለ፣ ሚስቱን የሚበድል ወንድ እድሜውን በጤና አይጨርሰው። እቺ ንግግሬን ያዟት። እድሜውን በጤና አይጨርሰው ሚስቱን ሲበድል የኖረው ወንድ ከሆነ። ባሏን የምትበድል ሴት ደግሞ በምንም ታምር ልጆቿ የሚረቧት አይሆን፣ የሚጠቅሟት አይሆን። ሲያስለቅሷት ነው ሽበቷን የምትጨርሰው። ይሄ እንዳይከፈላችሁ ከፈለጋችሁ መጠንቀቅ እናንተ ሚስት ክብርትናት ባል ክቡር ነው ጌታዬ ብላችሁ እግር እስከ ማጠብ ድረሱ ብያችሁ እስቲ ትሞቱ ምን ሆነ ብያችሁ አላል የቻላችሁ አጥባችሁ ተጠቅማችሁበታል እንዳይመስላችሁ ያላደረጉ ደግሞ ትቢታቸው ዋጋ ይከፍላቸዋል ምን ቸገረኝ አባቱ ስለሚወደው ዮሴፍን አስቀረው እነሱ ከፍት ሊጠብቁ ሄዱ ባህል አባትየው ያው እነሱም ልጆቹ ናቸውና እስቲ ሄድና ደና መሆናቸው ነው ወንበዴ እንዳልተጣላቸው አውሬም እንዳላስቸገራቸው ስንቅም አልቆባቸው እንደሆነ ሄድና አይተህና ብሎ ስንቅ አስይዞ ላከው ዮሴፍን ልክ ገና ሲያውት እሱኮ እየጠየቀ ነው ሄዶ ወንድሞቼን አይታቸዋል ያል ቀድም እዚህ ነበሩ አሁን ግን ወደ ዶታይን ወርደዋል አሉት አባቶች መልአክ እግዚአብሔር ነው የጠቆመው ይላሉ ለማንኛውም ግን አመለከቱት ሄደ ገና ከሩቅ ሲያውት ህልመኛው መጣ እርስ በርሳቸው እስቲ አሁን ህልሙ ይፈጸም እንደሆነ እናያለን እንግደለው ነው ተባባሉ ይሄ ነገር በእኛ ህይወት ውስጥ የለ እ ራእይ ካላችሁ ለሀገር ለቤተክርስቲያን ለወገን የሚሆን ለራሳችሁም ለቤተሰባችሁም የሚሆን ራእይ ካላችሁ ያን ራእይ መቋጠር ማትችሉ ከሆነ ራያችሁን ዝም ብላችሁ የምታወሩ ከሆነ እስቲ እንዴት እንደሚደርስ እናያለን የሚል ሰው ይነሳል ከዚህ ዲያብሎስ ስራው ይሄ ነው ብዙዎች ይሄን ባለማድረጋቸው መንገድ ላይ ታዋቸዋላችሁ በግሜናት ግማሾቹም ያሰቡትን ሳይፈጽሙ ከምድር በታች ሁሉ ክፉ ሰው እኮ ባይኖር ይሄ ጠንቋዩ ምኑ የገቢ ምንጭ አይኖረውም ነበር ይኖረው ግን እነሱ ጋር ይሄዱ ምናምኑን ያስተበተቡ እኛም ደግሞ ያንን መከላከል የሚያስችል የጸሎት ህይወት ስለሌለ በሚሰጡን ነገር ምን እንሆናለን በክርስቶስ ያመኑት ግን ምንድነው የተባለ ራቡንና ጊንጡን ይረግጡ ዘንድ ስልጣን ሰጥቻቸዋል የሚገድል መርዝ ቢጠጡም አይጎዳቸውም አይደለም ያል በክርስቶስ ያመኑት እነተኛ እምነት ያላቸው በዚያ ላይ በጸሎት ህይወት የተጉ በጣም ደጋግሜ ነግራቸዋለሁ መዝሙረ ዳዊትን አንክራቱ ጸልዩ ላለው አይደለም መዝሙረ ዳዊትን ጸልዩ ላለው ደጋግሜ ከእንደዚህ አይነት ምንድነው ዳዊት የሚለው ጠላቶች ወጥመድና ጠመሩብኝ አይደለም ነገር ግን ያንን ወጥመድ እግዚአብሔር ሰበረልኝ አለፍኩት ምንም አይነት ወጥመድ ቢጠመድ ዳዊትን ተግቶ በእውነት ከውስጥ ሆኖ የሚጸልይ ሰው ምንም አይነት ወጥመድ ፈትፈቶ ቢሰጡት አይነካው እንደውም እንደገና ዞሮ የጸሎት ኃይል መሆኑን ይክድና ያደረገው ሰው አንተ ደና የሚደግም ደብተር አለው ደና የሚተበትብ ሰው አለው መርዝን ተሰጥቶት እኮ ምንም አይሆንም ማን ሰጥቶት ብትሉት ግን አይጨርሰው ለምን ራሱ ጋር ልትመጣ ነው እኔ እንጃ እንደው ሰምቼ ነው ይላል አስቸጋሪ ጸሎት ብርቱ ነገር ህልመኛው መጣሉ ህልማችሁን እንዳያጨናግፉባችሁ መጠንቀቅ ያስፈልጋል ህልመኛው መጣሉ ንግደለው አሉ ሊገሉት ቆረጡ ግን ሮቤል ያው ታላቃቸው ስለሆነ ምን አለ እንዴ ወንድማችን ነው ለምን ደሙን እናፈሳለን ልብሱን እንግፈፍና ጉድጓድ ውስጥ እንጣለው አላችሁ አባቶች ሲተረጉሙ ምን ይላሉ ወደ አባቱ ቁባት ገብቶ ከአባቱ ጋር ተጣልቷል ነበር ስለዚህ ዮሴፍን ወስዶ መታረቅ ያለ ያደረገው ነው ይሄን ያለው ይላል በጉድጓድ ውስጥ እንጣለው አለና በጉድጓድ ውስጥ ጣሉት ነገር ግን በጉድጓድ ውስጥ ጥለውት ትንሽ ቆይቶ የምድያም ነጋዴዎች ሽቱና የተለያየ ሸቀጥ ጭነው ወደ ግብጽ ሲሄዱ አዩአቸው ይሁዳ እነሆ የምድያም ነጋዴዎች በጉድጓድ ውስጥ ምንጥለው ምን እንጠቀማለን እንሽጠዋል ለሃያ ብር ሸጡ ወንድማቸው እሱ ለነሱ ስንቅ ይዞ ነበር የመጣው አይደል ደንነታቸውን ለማረጋገጥ ነበር የመጣው እነሱ ግን ለምድያም ነጋዴው ሸጡት ወደ ግብጽ ወረደ ሲወርድም የወረደው ወዴት ነው ወደ ግብጽ ነው የወረደው በግብጽ በጲጥፋራ ቤት የፈርዖን የእስር ቤቶች ኃላፊ በሆነው በጲጥፋራ ቤት ደግሞ ሰራተኛ ሆኖ ተቀጠረ እዛም ዮሴፍ ችግር ገጠመ እግዚአብሔር የመጀመሪያ ነገር ያደረገው ምንድነው ወደ ግብጽ ወረደ ይለንና እግዚአብሔር አብሮት ነበር በጲጥፋራ ቤት በባርነት ሲቀመጥ እግዚአብሔር አብሮት ነበር ስለዚህ ከዮሴፍ ጋር እግዚአብሔር አብሮት ስለነበረ የጲጥፋራን ቤት ባረከለት ስለ ዮሴፍ ሲል የጲጥፋራ ቤት ተባረከ አሁን እናንተ ዘበኞች ይኖሩናል አትክልተኞች ይኖሩናል አይደለም የቤት ሰራተኞች ይኖሩናል፣ ሞግዚቶች ይኖሩናል። መስሪያ ቤትም ካለን መስሪያ ቤቶቻችን የተለያየ ሰራተኞች ይኖሩናል። በየትኛው እንደሚባርከን እግዚአብሔር ብቻ ነው ያውቀው። አይ ደግሞ ሰራተኛ ምን በረከት ትሆናለች ትፈጃለች እንግዲህ እንል እንችላለን። ግን አይታወቅም፣ አናውቅም። ማን ያውቃል ዮሴፍን እንቀጥረው እንደሆነ ቤታችን እ ማን ያውቃል ያቺ የሐይቅ እስጢፋኖስ ደገኛ መበለትን እንቀጥር እንደሆነ እናውቅ የለ ታሪኳ። በጣም ጸሎተኛ ገረድ ናት። በጣም ነው የምትጸልየው ወደ እግዚአብሔር። እመቤቲቱ ሌሊት እንደው እኮ አንዳንድ እመቤቶች እኮ ያስቸግራል። ለምን አልተኛሽም ብላ በመኝታም የምትቀና አስቸጋሪ አይደለም? ቀናችባት እንዴ? ስራውን እንዴት እየሰራችሁ ሌሊቱን እንዲቆማ የምታድረው ቀን ቀን እየተኛሽ ስራ ቦዝና እየዋለች ነው ማለት ነው። ሌሊት ሌሊት እንዲቆማ የምታድረው ስለዚህ ብዙ ስራ መስጠት አለብኝ እያለች የምትፈጨውን እህል ትጨምርባታለች። እሷ ጸሎቷን ትጸልያለች፣ መላእክት ምሽክ ያደርጉታል። ጠዋት ስትነሳ ዱቄት ደግሞ ሌላ ኩንታል ትጨምራለች። እንደዛው በኩንታል ላይ ኩንታል እንደዚያው። በመጨረሻ ዋጋዬን ስጪኝ ስትላት አንቺ ስላልፈጨሽው አልሰጥሽም። እንዴ ለምን ልምደውም አትሰጪኝ? እኔ ካልፈጨሁት እንዴት አገኘሽ ዱቄትሽን? አልሰጥሽም። በኋላ ክስ ዳኞች ጋር ሄዱ። ዳኞች ጋር ሲሄዱ ከእመቤቲቱ ይልቅ መቼም ለገረዲቱ የሚፈርድ የለም አይደል? ስለዚህ ለእመቤቲቱ አደሉና እስካልፈጨሽው ድረስ ዋጋሽ አይገባሽም አሉ። እረኞች ይፍረዱኝ አለች። በድሮ ጊዜ እውነት ይናገራል ተብሎ የሚታሰብ ማን እረኛ? አጼ ምኒልክ እረኛ ምን አለ ይሉ ነበር ይባላል። እረኞች በዘፈንም በምንም 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 እንደውም በሀገራችን ተረት ቢሉት ነገር አለ ይባላል። እንደዚህ አለት ላይ የሆኑና ጉሮሯቸውን እንዲህ እያደረጉ የሚያወጡት ድምፅ አለ። ያችን እያደረጉ የሚገጥማት ግጥም ለነገስታቱ ለምኑ ምት ናት። በቃ በጣም ኃይለኛ እንትን ናት፣ መልእክት ናት። እና እረኞች ይፈረዱኝ አለች። እረኞች ጋር ሄዱ። ከዚያ በኋላ ምንድን ነው ተባለ። ሰሙ ዋጋዋን ልትሰጫት ይገባል አሉ። ለምን አለቻቸው። የትም ፍጭው ዱቄቱን አንጭው። በቃ ዱቄትሽን አግኝተሻል። አሁን እቺ ተረት አለች አይደል? የዛ እንግዲህ እነዚህ እረኞች የተረቱት ነው። የትም ፍጭው ዱቄቱን አንጭው። ስለዚህ ዋጋዋን ስጫት። አልሰጣትም ብላ አመጸች። እግዚአብሔር በዛ ሌሊት ተቆጥቶ ያቺ ጸሎተኛ ስለነበረች እረኞቹ እውነት የፈረዱባትን ብቻ እንደ ደሴት ትቶ ሌላውን ሁሉ አሰጠመው። ሐይቅ እስጢፋኖስ ባህር ያ ቤተ ክርስቲያኑ የተሰራበት እነዛ እረኞቹ እውነት የፈረዱበት ምንድን ነው የወሰደኝ አይደለም። በማን እንደሚባርካችሁ አታውቁም ነው። በዮሴፍ የማንም ቤት ባረከ? የጲጥፋራን ቤት ባረከ። ስለዚህ በረከታችሁ ማን እንደሆነ አታውቁ። ማንንም አቃላችኋችሁ። የሚባርከን በማን እንደሆነ ስለማናው አሁን ጲጥፋራ ይሄ ስለገባው ይሄ ባሪያ ከገዛሁት ጀምሮ ቤቴ በረከት ብቻ ሆኗ፣ ስለዚህ እሾመዋለሁ እንደውም አለና በቤቱ ላይ ሁሉ ሾመው። ጌታው ከሚወጣውም ከሚገባውም አንዳች ነገር አያውቅም ነበር ነው የሚል። ዮሴፍ ግን አንዲት ነገር አይነት እንዲህ የሚታመን ሰው ዛሬ ማግኘት ከባድ ነው አይደል? በንብረታችሁ ላይ ሁሉ ያውልህ ቁልፉ ያውልህ ባንክ ቡኩ ብላችሁ ሰጥታችሁት በሰነድ ሳያጭበረብር ምን ሳይል ያችኑ ስራ ሰርቶ የሚጠብቅ ምን ያህል የታደለ ሰው። እኛ በጥሩ ደሞዝ ባይከፈለን እንኳን ደሞዝ የሚከፍል ማን ነው? እግዚአብሔር ዋጋ ይሰጠናል። ለምን ይሄን አደረግ? ዋጋ ስላልከፈለኝ፣ በቃ በስርዓቱ ደሞዜን ስለማይሰጠኝ ምን ላድርገው እንላ። ይሄ ግን በእግዚአብሔር ፊት መልስ አይሆን። ያንተ አይደለም ደሞዝ ይብቃ ነው። ያንተ ያልሆነውን መውሰድ አልተፈቀደም። አንዲት ነገር አልነካ። በኋላ ግን ሚስቱ እንደው ሰው ባሪያ ሲገዛ ጸጉረ ኮፍ ዳዳ አፍንጫ ሰግዳዳ የሆነ ሰው ይገዛል እንጂ እንደው መልከ መልካም ይገዛል ብላ ማሰብ ጀመረች። እቺ የጤና አይደለሽ አይደል? እና ይላል ብእሲተ ጲጥፋራ ዮሴፍ ሲገባ ደረቱን ሲወጣ ባቱን እያየች በአጸ ዝሙት ተነደፈች ነው የሚወጣው። በጣም ከአቅሟ በላይ የሆነ የዝሙት ሀሳብ ውስጥ አወጣና አሳቻ ጊዜ እየጠበቀች ሰው የማይኖርበትን ጊዜ እየጠበቀች ፈቃዴን ፈጽምልኝ ትለዋል። እሱ ግን ፊት አይሰጣት። ጌታዬ ባልሽ በሁሉ ላይ አሰልጥኖኛል ከአንቺ በቀር፣ አንቺ ሚስቱ ስለሆንሽ አልፈቀደልም። ፊት አይሰጣት። በመጨረሻ አንድ ቀን ተጠማጥ ማያዘችው ገረዶቹ የለም ማንንም የለም ዛሬ ፈቃሪን ካልፈጸምክልኝ አይሆንም አለቀህም ብላ ተጠማጥ ማያዘችው ስትይዘው የተናገራት ነገር ሁሉ የሚገርም ጌታዬ ሁሉ ነገር ሰጥቶኛል ከጄ በታች አንቺ ግን ምስቱ ስለሆንሽ አልሰጠኝም ስለዚህ እንዲህ ያለውን ኃጢያት እንዴት በእግዚአብሔር ፊት ተሰራለሁ አለ ንግግሩን ታያላችሁ እሷን ተሳድቧል እሷን የማንቋሸሽ ነገር ተናግሯል ይሄ አንቺ ሀጥ አንቺ ዘማዊ ባለጌ እንዲህ ብሎ ክፉ ነገር አልተናገረ ቅዱሳን ይሄ ናቸው በቃ ልዩነታችንን አያያችሁ ራሱን ነው የተናገረው እኔ በእግዚአብሔር ፊት ኃጢያት መስራት አልችልም አንቺም ኃጢያተኛ ነሽ አላላትም ወይም ኃጢያት ልሰሪ ነው አላለም እኮ እኔ ግን በእግዚአብሔር ፊት ምን መስራት አልችልም ኃጢያት መስራት እንዴት ይቻ አይሆንልኝ አለና ግድ ስትሎ ልብሱን ለቆላት ትቶላት ሸሽ ቅዱስ ጳውሎስ ከጎልማሳነት ምኞት ሸፎ አይደለም ዝሙትን ተጋፍጣ አታሸንፋትም በምንድን መሸሽ ብቻ ነው ዝሙት ገና አይነው ውሃውን ስታይ ያለህ አማራጭ ምን መሆኑ መሸሽ አይነው ውሃውን አይተሽ ደግሞ ያስታውቃል አይደል የዝሙት እይታ አያስታውቅም ሲደርስባችሁ ትነግሩኛላችሁ አሎ ያስታውቃል ቶሎ ብሎ ምን መሆን ነው መሸሽ መጋፈጥ በፍጹም እኔ ምን እኔ ወይ ለቀሲስ ማንን ለቴና አስመሰክራለሁ ብትሉ በትክክል መጣችሁ ታስመሰክራላችሁ እርግጠኛ ሆኜ ነው ነግራችሁ ለምን ብዙዎች ይሄንን አስመሰክራለሁ ያሉ ሰዎች አስመስክረዋል ለዛ መስክሩ ደግሞ እኔ ዝሙትን በምን ብቻ ነው እናሸንፋል በመሸሽ እንደው በርቀት እንኳን ልናያት በማንችለው ርቀት ነው ሸሽተን ማምለጥ ሮጠን ማምለጥ በፍጹም አይሆን ሸሽቶ አመለጠ ኡኡ ብላ ጮኸች ምንድነው አላ ይሄው መልከ መልካም ባሪያ ገስቶ ልድፈርሽ አለኝ ብላ ከሰሰችው እንዴ ለፍርድ ይቀርብ ቀረበ ከነተቀደደ ልብሱ መጎናጸፊያውን በእጇ ይዛ ቀረበ አህዛብ ፍርድ ጠንቃቂዎች ናቸው በደንብ አስተዋሉና አይ እንደው ይሁን እንጂ ፈቃዱ ያንቺ እንጂ የሱ አይመስልም አለ እንዴ ፈቃዱ የሱ ቢሆን የሱ ልብስ ከፊት ያንቺ ልብስ ከኋላ ይቀደድ ነበር አንቺ ስትሸሺ እሱ ሲጎተት አንቺ ደግሞ ለቀቀይ ስትይ ከምኑ ትቀጅበት ነበር ከፊቱ አይደል ነገር ግን ፈቃዱ ያንቺ ይመስላል እንዴት ልብሱ የተቀደደ ከኋላ ነው አዛ ፍርድ ጠንጋቂዎች ናቸው ይላሉ አቦ ከኋላ ላይ የተቀደደው የሆነ ሆኖ የጌታ ሚስት ናት ማን ይፈርዳል እሷ ላይ ይሄ ባሪያ ነው ማን ተከራካሪ ያለው ማንም ሰው የሌለው መጻተኛ ደግሞ ባሏ የሰር ቤቶች አላፊ አስሙ ወሰዱና ጽኑ የሆነው ግዞት ቤት ጣሉት አለዛ ግዞት ቤት ተጣለ ደስ የሚለው እግዚአብሔር አብሮት ነበር ግዞት ቤት ውስጥ እግዚአብሔር አብሮት አሁን እኛ መከራ ሲደርስብን ስንገፋ በሐሰት ስንከሰስ ብዙ ጊዜ የምንጠራው የምንናደደው እንዴት በሐሰት ተከሰሳል ክርስቶስን በሐሰት ተከሰሳል እሱ የተከሰሰ እኛማ በየደቂቃው ጥፋት የምንሰራ ሰዎች ብንከሰስ ምን ይገርማል ይደንቃ ዲባላረኩት ነው ከተ አው ባደረከውና ምን ይገርማል ብትከሰስ ባላደረከው ስትከሰስ ነው ክብሪያን በወይኒ ተጥሏል ለሁለት አመታት ማቋቋም ባላሰበው ዝሙት ግን ተመልከቱ ከሱ ይልቅ እኮ እሷ ተዋርዳለች አይደለም እሱ በእስር ቤትም ቢጣል የከበረ ሰው እሷ ግን በቪላዋም ተቀምጣ በነፍሷ የደህየች ናት እንደ ቅዱስ ዮሐንስ አፈወርቅ አነጋገር እንዴት ያለው ውብ ንግግር ዮሴፍ ይለናል ዮሐንስ አፈወርቅ ሁሉን ትቶ በመሄዱ ከበረ እስር ቤትም በመጣሉ ከበረ እሷ ግን በትልቅ ቪላዋ ውስጥ ተቀምጣ ተዋረደች በነፍሷም ድሃና ምስኪን ሆነች ዮሴፍን ይላል ልብሱን አውልቆ ራቁቱን ሲሸሽ አለ ዮሐንስ አፈወርቅ በገነት ከውድቀት በፊት የነበረውን አዳምን አየዋለሁ አይደንቃችሁ አዳም በገነት ውስጥ ከውድቀት በፊት ራቁቱን ቢሆንም አያፍርም ነበር ሀፍረት ሆኖ አይሰማውም ነበር ዮሴፍም ዝሙትን ሸሽቶ ልብሱን አውልቆ ሲሄድ ራቁት መሆኑ ሀፍረት አልሆነውም ክብር ሆነው እንጂ ምን ዮሐንስ አፈወርቅ ነው ያልቅበታል እንዴት አርጉ ውብ አድርጎ እንዳገናኘው አያችሁ እሷ ግን ተዋረደች ሌላማ እንደ ታላቅ አባት ምን አሉ? እቺ ሴት አሉ ዮሴፍንም ራሷንም አትወድማት። ዮሴፍን ብትወደው ህይወቱን አደጋ ላይ የሚጥል ጥያቄ አታቀርብለት። እሺ ብሎ ቢፈቅድና ቢያደርገው ባልየው ቢደርስበት ዮሴፍ የሞት ሰው አይደል? የሞት ሰው ነው። ስለዚህ ብትወደው ይላሉ ለሞት የሚዳርገውን ጥያቄ አታቀርብለት ነበር። ራሷንም አትወድም ይላሉ። ራሷንም ብትወድ ራሷን ዝቅ አድርጋ ባለባል ሆና ያለ ራሷን ዝቅ አድርጋ በሎሌነት በባርነት ከሚያገለግላት ጋር ለመውደቅ ተዘጋጅም። ምክንያቱም ባሏ ቢሰማ ለሷ ምንድነው ውርደት አፍረት አይደለም? ስለዚህ ራሷንም አትወድም። ይቺ ሴት ይላሉ ተወድ የነበረው ፍትወቷን ብቻ ነው። ለይተው ሲያወጡ ታያችሁ ፍትወቷን ብቻ ነው የምትወደው። ዛሬ ብዙ ጊዜ ወጣቶች ችግር ይሄ ነው። እዚህ ላይ ትንሽ ልምከራችሁ ፍቀዱልኝ። ብዙ ጊዜ አይ በጣም ነው ኩሉ የሚወደኝ ጊዜ አለ። በጣም ነው የምትወደኝ፣ በጣም ነው የምትወደኝ። ትልቁ መመርመር ያለባችሁ አንቺን ነው የሚወድሽ ወይስ ፍትወቱን? አንተን ነው የምትወድህ ወይስ ፍትወቷን? ይህን ለይታችሁ ሳታገኙ ውሳኔ ላይ አትደርሱ። ምን አለ ብቻችን አብረን ብንሆን? ምን አለ በስምሽ? ምን አለ ምን ዓለም ሁሉ የሚያደርገው ከትዳር በፊት ማንም ሰው ግንኙነት ይፈጽማል ብንፈጽም ምን አለ የሚል ከሆነ እውነት ላችኋለሁ አንቺን ወይም አንተን የምትወዱ አይደላችሁ። እየወደደ ያለው ምንም ብቻ ነው፣ ፍትወቱን ብቻ። ፍቅር ያስታግሳል አይደል የሚለው። ፍቅር ራስን ይገዛል፣ ራስን መግዛት አለው ፍቅር። ፍቅር የራሱ የሆነን አይወድም ነው እኮ የሚለው አይደል? ለኔ ለኔ ብቻ የሚለውን አይወድም። እንደ ብእሲ ተጥ ፋራ በፍትወት የተቃጠሉ ሰዎች ግን ሌላው ሁሉ አይታያቸው። የነሱም ውርደት የዛም ሰው ውርደት አይታያቸው። እነሱም ድንግልናቸውን በማጣት የሚዋረዱት የሰውም ድንግልና በማጥፋት የሚያዋርዱት አይታያቸው። የሚታያቸው ፍትወት ብቻ። ስለዚህ በቀላሉ መለየት ለቁም ነገር የሚያስበውንና ጊዜያዊ የፍትወት ስሜት ይዞት የሚቃጠለውን በዚህ መለየት ትችላለህ። እኛ ለነገሩ ገና እንዳገኘን ቁም ነገር እያለ የሚያወራ ለቁም ነገር ነው እንዲህ ነው በቃ እኔ በትዳር በተክሊል ተጋብተን ምን እያለ የሚያወራ ወይም ሴቷም እንዲህ እያለች መታወራ ከሆነ አሰልቺ በኋላ ቀር አይደል ብለን የምናስበው። በሰለጠኑት ዘንድ በእናንተ አላልኩ፣ በሰለጠኑት ዘንድ ኃጢአት ስልጣኔ በሆነባቸው ሰዎች ዘንድ ግን ብዙ ጊዜ ሲያለቅሱ የምናያቸው ደግሞ እነሱ ነው። ድንግልናሽን ጠብቀሽ ባል ብታጭ እንኳን ድንግልናሽ ክብር እንጂ ውርደት አይሆን አይደል? ብዙዎች ደናግላን ለክርስቶስ ሙሽሮች ሆነዋል። ድንግል ሆነህ ራስን ለክርስቶስ ብታቀርብ ሚስት ብታጣ ሀፍረት አይደል? ይልቁንም እዛም እዛም ስትባትል ኖረህ ባዶህን ከቀረህ ከእግዚአብሔር ማሮንክ ወይ ሚስትም አላገባም። እግዚአብሔር እኛን የፈጠረን ለአንድ ሰው እንድንሆን ነው፣ ለህዝብ እንድንሆን አይደል? አንድ ሰው ያንድ ነው እንጂ የህዝብ አይደለም። ምን ነው ይገባችኋል? በምድር እንኳን ባለ ንብረት የህዝብ ንብረት አለ፣ የግል ንብረት አለ። የሀገሪቷ ህገ መንግስት ይሌል የለም አለ። ሰው ሲፈጠር ያንድ ሰው ነው። በዚህ ረገድ ስናየው በሲተ ጥፋራ ይሄ ሁሉ አልነበራት ውስጥ ትርጓሜውን ልከልስላችሁና ይብቃል። ዮሴፍ የኢየሱስ ክርስቶስ ቀጥተኛ ምሳሌ ነው። የኢየሱስ ክርስቶስ ምሳሌው ነበር። እንዴት ልትሉኝ ነው? ዮሴፍን አባቱ የወደው ነበር አላልኳችሁ? አባቱ እጅግ አድርጎ የወደው ነበር። ስለ ክርስቶስም አባቱ ምን ብሎ መስክሯል? የምወደው ልጄ ይህ ነው፣ ከወንድሞቼ ይልቅ ወይም ከወንድሞች ይልቅ በደስታ ዘይት ቀባህ ይለዋል ዳዊት ራሱ። ይህን ስለ ራሱ አስመስሎ ስለ ክርስቶስ ነው የተናገረው። እግዚአብሔር አንድያ ልጁ ፈጽሞ የሚወደው ልጁ ምንም ነገር ስለ ልጁ ለማድረግ ወደኋላ የማይልበት ብቸኛ ልጁ ኢየሱስ ክርስቶስ። ተቀዳሚ የለውም፣ ተከታይ ነው። አንድ የበኩር ልጅ ነው ያለው። በሱ ፍቅር ዓለምን ሁሉ ምሮናል። የሱን መስዋዕትነት ሲያይ አይደል የአባት ፍቅር በእኛ ዘንድ የበዛው? ፈጽሞ ይቅር ያለን ልጁን እኮ አይቶ እኔና እናንተን አሁን በልጁ መልኩ ውስጥ ስለሚያየን ነው ይቅርታውም ይበዛው ለኛ። እንደቀደመ መልካችንማ አይሆንም አሮጌውን ሰው አውልቀን አዲሱን ሰው ክርስቶስን ስንለብስ ነው በእግዚአብሔር ፊት ቆመን የምንለው መጽሐፉ ይሄንን ነው ያስቀመጠው ያ ደግሞ የሚሆነው ስንጠመቅ ንስሐ ስንገባ የጌታን ስጋና ደም ስንቀበል ፍጹም ህብረት ይኖራል ከሱ በቃልም በተግባር ስለዚህ ዮሴፍ በአባቱ የሚወደድ ልጅ ነበር ስለዚህ አባቱ ብዙ ህብር ያላት ቀሚስ ሰጠውና አለበሰው አልባሲሁ ስለ ክርስቶስ ማህይምናን ሞልቶ ይላል የአባቶች ትርጓሜ የክርስቶስ ልብሶቹ ምእመናን ናቸው ወይም ክርስቲያኖች ናቸው ክርስቲያኖች ናቸው በብዙ ህብረ ቀለም ያጌጠች ነው የሚለው ከህዝብና ከአህዛብ ከነገድም ከቋንቋ ለአባቱና ለመንግስቱ ሰዎችን ዋጅቷል አይደል ዮሐንስ ራእይ የሚለው ምዕራፍ 1 ላይ አንብቡ ያቺ ብዙ ህብረ ቀለም ያላት ቀሚስ ክርስቶስ ከህዝብና ከአህዛብ ከነገድና ከቋንቋ ለእግዚአብሔርና ለመንግስቱ ያጫቸውን በደሙ ያጫቸውን ሰዎች የሚያመለክት ዮሴፍ ሌላው ትልቁ ነገሩ ምን ነበር ወንድሞቹ የሚሰሩትን ክፋት ይገልጥባቸው ነበር አይደል ክርስቶስ እንደስቅላት ያበቃው ይሄ አይደል ላዩ ሌላ ምክንያት ይሁን እንጂ ትልቁ ምክንያቱ በስጋ ወንድሞቼ ያላቸው ጥፋታቸውን ይገልጥባቸው ነበር እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ብዛት የመበለቶችን ቤት የምትበዘብዙ የተለሰኑ መቃብራትን የምትመስሉ ወዮላችሁ ከመጽሐፍ ቅዱስ በጣም መፈራው ቃል ይሄ የተለሰኑ መቃብራትን ስለምትመስሉ ወዮላችሁ አሁን እዚህ እንደውም የመቃብር ክብር የለውም እንጂ በውጭ ዓለም ስትሄዱ መቃብር ተጌጦ ምምሎ ዙሪያውን አትክልቱ ምኑ ያምራል አይደል በኖራ በምን በእምነበረድ አጊጦ ስናየው ያምራል እኛም አበሾች ለዚህ አንሰንፍ ታሞ 1 ኪሎ ብርቱካን ያልወሰደለት ወንድሙ ሲሞት ግን የእምነበረድ አሁን ታሰራ አይደል ምክንያቱም ከህያዋን ይልቅ ሙታን ስለምናል ግን ወንድሞቻችን የምንረዳቸው መቼ ዛሬ ወንድም ተቸግሮ አንተ ካለህ አውጥተህ ስጠው ምክንያቱም ነገ ችግሩን ከሱ ተበደረዋል ይሄም አይቀር ስለዚህ ሲቸግርህ ደግሞ ችግሩን እንደተበደርከው ሁሉ ምን እንደማያበደራህ ገንዘቡንም ያበደራህ ይሄ ግን ብዙዎቻችን ጋር ይሄ የተለሰኑ መቃብራትን ተመስላላችሁ ላያቸው በኖራ በእምነበረድ ያጌጠ ውስጡ ግን ጅማቱ ተበጣጥሶ ስጋው ተልከስክሶ እጁ ፈሶ ሲታይ ላይን ይከፋል ላፍንጫም ይከራፋል አይደል ማንንም ሰው የሞተ ሰውን እንደው ከወር በኋላ ከሁለት ወር በኋላ ከፍተህ ላሳይ ይልህ ማየት ይፈልግ ይኖራል አይኖር በፍጹም በጣም ትልቅ ጥንቃቄ የሚደረገው ይሄን ነው አሁን መቃብራት ይነሱ ብሎ ለማዛወር ቢታሰብ ምንድነው የሚደረገው በጣም የቅርብ ቤተሰብ ሆነ እንዴ አይፈቅድ ባል የሚስቱ ሚስቴ ባሏል ልጆች ወላጆቻቸው ወይም ወላጆች ልጆቻቸው ለምን እንዲቆሙ አሁን እንደዚህ የምታዩኝ አሁን እኔ ነጋሁን ሞተ ተብሎ ፍርስርስ ብዬ ድንገት መታችሁ ብታዩ ከህሊናችሁ ይጠፋ እዚህ የምታቆኝ ቁመናና እዛ ትልፈልቶብኝ ስትሉ ምንድነው የምታስቡት ነገር መሸከም ከምንችለው በላይ ነው አይደል ይህንን እኮ ማሸነፍ የምንችለው ክርስቶስን ስንይዝ ብቻ በውስጣችን መቃብር የሚለው ነገር አልፎ ከመቃብር ባሻገር ያለውን ማየት ካልቻለ ክርስቲያን በጣም ከባድ ነው ይህንን ማሰብ ራሱ አሁን ክርስቶስ ከላይ ታምራላችሁ ከውስጥ ግን ምን ይህንን አይነት ክርፋት የሞላባችሁ ክፋት የሞላባችሁ ይሄኛንም ይገልጸናል አይደል የነጠላ ክርስቲያኖች የልብስ ክርስቲያኖችን ይገልጠናል ስንታይ ማን ከኛ ይልቅ ንጹሃል ውስጣችን ግን ምን ያህል ክፋት አለ ተንኮል ምቀኝነት ቂም ዝሙት ርኩሰት የሰውን ሀብት መመኘት ስንቱ ለእግዚአብሔር የማይገዛ አመጸኛ አለ እንቢ በራስም የሚመካ እኔ የሚኮፈስ በእውቀቱ በገንዘቡ በኃይሉ በዘመዶቹ በጎሳው በዘሩ በወንዙ የሚያመልካል እንዴ ተቀላላ እግዚአብሔር ማስጠንቀቂያ ግን ተመለከተ የተለሰኑ መቃብር የወንድሞቻቸው የወንድሞቹን በስጋ የተዛመዳቸውን የወንድሞቹን ኃጢአት በደላቸውን ገልጦ ተመለሱ ስላላቸው ነው ክርስቶስን የጠሉ ሲናገራቸው እኮ ጥርሳቸውን ያፋጩበት ነበር ነው የሚለው የምን መልከተም የዛቻ እኮ አይደለም እንዴ? ፈሪሳውያን ሲናገራቸው ጥርሳቸውን ያፋጩበት ነበር በንዴት። ከጊዜው ጊዜ በፊት የማይሞት ሆኖባቸው ነው እንጂ በጣም በጣም ቁጣ ሞልቶባቸው ነው። ቁጣ ሞልቶባቸው እንዴ አይነቱ ሰው አስወግደው አይደል እንዴ ያሉት? ትዚላቸዋል በርባንን ፍታ ንጉሳቸውን ሲላቸው አስወግደው ነው ንግግሩ ራሱ ይከብደኛል። ደውስ ቀለው ደው ግን አስወግደው እኮ አንድ ቆሻሻን ነገር አስወግድ እንደምንለው ማለት ነው። አስወግደው ለነሱ ንጹህ ክርስቶስ ቆሻሻ አስወግደው ወለ እንደዚህ ብለው እስከማሰብ ይደረው። ዮሴፍ የወንድሞቹን ኃጢያት ስለገለጸ ጠሉት። ክርስቶስም የወንድሞቹን ኃጢያት ስለገለጠባቸው ነው የጠሉት። ዮሴፍና ክርስቶስ እንዴት እንደሚመሳሰሉ አያችሁ? እንግደለው አሉ። ወንድሙ ሮቤል ግን ያድነው ፈለገ ሞከረ አልሆነም አይደል? ከዛ በኋላ ይሁዳ ምን አለ? ንሽጠው አለና ለሃያ ብር ምን አረጉ? የሚገርመው ነገር ክርስቶስን የሸጠው ማን ነው? ይሁዳ ነው። ይቅርታ ዮሴፍ በ30 ማን ነው በ20 ጌታችንን በስንት ዲናር? በ30 ዲናር። አንድ አባት ደንቋቸዋል። ይቻለም የጌታና የሎሌን ዋጋ እንኳን ለይታ አታውቅም እ በምን ያህል ተቀራራቢ ዋጋ እንደሸጡት ተመልከቱ ብሏል። የጌታና የሎሌን እንኳን ዋጋ ለይታ አታውቅም ብለው እንደው በቅንያቸው ውስጥ ወዛ አድርገው ክርስቶስን ምን ያህል እንዳዋረድ ነው ተናግረዋል። ተሽጦ ወዴት ወረደ? ወደ ግብጽ ወረደ። ግብጽ የተባለች ይቻለምናት ግብጽ የተባለች ሲያዋርዱት እሱን ልብሱን አውልቀው ልብሱን ቀደው ልብሱን በፍየል ደም ነክረው ነው ዮሴፍን የሸጡት። ክርስቶስንም ሲሰቅሉት ልብሱን እጣ ተጣጣሉበት አይደል ነው? ልብሱን አውልቀው ራቁቱን የሰቀሉ። ይሄን መታዩት አሁን በስዕል መታዩት ከለሜዳ እንኳን ዮሐንስ ነው የሳለለት እንጂ ሲሰቅሉት ራቁቱን የሰቀሉ። ፀሐይ እኮ ያ ነገር ስለገረማት ስለጨነቃት ነው ጨለመች አይደል? ብርሃኗን ከለከለች። ያቅሟን የጌታዋን ገላ እኮ መሸፈኗል። ጨረቃም ደም ሆነች። ለምን? ፀሐይ ስትጨልም ጨረቃ በቀንም ትወጣለች እኮ አይደለም? ስለዚህ ካለች ልትበራ ነው። እሷን በተራዋ ደም ሆነች፣ ሀዘኗን ገለጠች። ከዋክብት ሁሉ ታወፉ ረገፉ። ዮሴፍንም ልብሱን አውልቀው ነው የሚለው የሸጡት። በደም ነከሩና ለአባቱ ሰጡት። ልጅህን አውሬ በልቶት ይሆን? ይኸው እስቲ አሉት። ያቺ ቀሚስ የምእመናን ምሳሌ ናት አላልኳችሁ? በደም ተነከረች። የክርስቶስ ደም ያላጠበው ምእመን ምእመን አይባልም። የለም፣ በክርስቶስ ደም ስንታጠብ ብቻ ነው ምእመን አለ የሚባል። አባቱ ያንን አየ፣ ልጄን አውሬ በልቶታል እውነት ነው ብሎ አለቀሰ። ሊያጽናኑት ሞከሩ። እስራኤል ግን ከሀዘኑ መጽናናትን እምቢ አለ። ሽበቴን በሀዘን ወደ መቃብር ታወርዱታላችሁ አላችሁ። በ ስታዩት እንደ ትንቢትም ነው እኳ አይደል? አነጋገሩ ሽበቴን በሀዘን ወደ መቃብር ታወርዱታላችሁ። ታወርዱታላችሁ የሚለው እናንተ የሚለውን እኮ ያመለክታል። ክፋታቸውን ያውቃል። ደፍሮ እንደው እናንተ ናችሁ የገደላችሁት ለማለት መረጃ የለውም እንጂ ንግግሩ እኮ እነሱ መወንጀል ሁሉ ያለበት። ከዛ ዮሴፍ በጲጥፋራ ቤት ሄደ። የጲጥፋራን ሚስት አበው የተለያየ የተረጎሙትን የሚቀጥለው ነግራችኋለሁ። እኔ የተረጎምኳት በአንድ መልኩ ነው። ብእሲተ ጲጥፋራ የዓለም ምሳሌ ናት። ዮሴፍ የምእመናን ምሳሌ ነው። ባሏ ጲጥፋራ የዲያብሎስ ምሳሌ ነው። ወይኒ ቤቱ በዚህ ዓለም ላይ ያለ መከራ ምሳሌ ነው። ምንጊዜ ዓለምን ፍላጎቷን ፍትወቷን መፈጸም ካልቻላችሁ አሳልፋ ትሰጣችኋለች። እሱ ደግሞ መከራ ያጸናባችሁ። በስጋ የሚሆነውን መከራ ግን ታገሱት ለክብር እንድትበቁ። በኋላ ሄዳችሁ በዙፋን መቀመጥ የምትፈልጉ ከሆነ ዓለም የምታመጣውን መከራ መቀበል። ስላልሰረቅ፣ ስላልዘሞት፣ ከሰዎች ጋር በሐሰት ስላልተስማማ፣ ስላላጭበረበር፣ ሌላም ሌላ በዓለም አመለካከት ስላልመሰልን ዓለም ለእኛ ምትተኛ እንዳይመስላት። ብዙ ህማሞ ሙሉ ጻድቃን ነው። የጻድቃን መከራቸው ብዙ ነው በዚህ ምድር። እስቲ ከጻድቃን ደልቶት የሞተም ይነግረኛል። ደልቶት የሞተ ከጻድቃን የሚነግረኛል አንድም የለም። አንብቡ መጻሕፍትን ሁሉ። በረሃብ ተቆራምደው በበሽታ ተጨንቀው በሰይፍ ተቀርድደው ነው የሞቱት እንጂ ደልቶት መጋቢ አዲስ ይሸጡ ብለዋል። የትኛውንም ጻድቃን ታሪክ ሳነብ በድሎት የሞታለ ታመው እንኳን አለ እ ታመው እንኳን ግሉኮስ ተሰክቶላቸው ጁስ እየመጠጡ የሞቱ ጻድቃን አላነበብኩም ብለዋል። እውነታቸው ማለት እ እኛ እንደዛ ሆነ ነው ያሶስተኝ ሞት እንደምን ሳናጣጥር ከሞትን ምንድን ነው የሚባል? አይ የጻድቅ ሞት ነው የሞተው አንደም ይባል እ በአሰቃቂ ሁኔታ ይሞተው? አይ እንደምን ኃጢአት ተገኝቶበት ይሆን እንለዋለን። አልጋው ላይ ተኝቶ እንደንቅልፍ ቆሰሎ አረ እሱ የጻድቅ ሞት በፊትም እኮ እንዴት አያሱ ሳናውቅለት ነው እንጂ ውስጡ መቼም ሲሞት ሁሉ ጻድቅ ነው። በእኛ ከንፈር የሞት ዕለት ሁሉ ምንድን ነው? ጻድቅ ነው። ስንመለስ ድንኳን ውስጥ እናመው እንደሆን እንጂ ዛፍን ለፊት አቶ ከኔ አንድ ቀን ነው ሲነበብ ከሰው ጋር ተግባቢ እንዲያል አይደል? ሰው ማልጠቅስ በጣም አስቸጋሪ ሰው ሞቱ እንደ ህዝብ የሚያውቀው አስቸጋሪ ነው። ከቤተሰብ እስከ ህዝቡ አስቸጋሪነቱን የሚያውቀው ሰው ሞተና እዚህ ድንቀብር መተን የነበሩት አባት እንደው እንዴት ያለ ሰው አክባሪ በህይወቱ ሰው አክብሮ አያውቅም። እውነቴን ነው የምነግራቸው። ቤተሰባቸው እንዴት ያለ ሰው አክባሪ፣ ጨዋ፣ ደግ፣ ተግባቢ ምን ምን ብለው ተናገሩ እና ሲናገሩ እና ያው ቆመን ነበር ከኋላችን የነበሩት ሰዎች የሞተው ሌላ ሰው ስበርሳቸው ለምን በፍጹም የማይገጣጠም ነገር ነው። አይብና ጎመን ሆነባቸው። እንቆየን ቃሉን ያሰማል።